ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በከመጽሐፍት ዓለም ዝግጅታችን በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል አራትንና የመጨረሻውን እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል አራት ወይዘሮ ስንቅነሽ አስፋው የቀበሌ 3 ነዋሪ። ወደ እኚህ እናት ቤት እንዳመራ ያነሳሳኝ በዚያን ቀውጢ ሰዓት ቤታቸው ከከተማ ወጣ ብላ በራሷ ግቢ እየተከለለች ፍጹም ጸጥተኛ ስለነበረች ለድርጅታዊ አሰራር የምታመች ሆና በመገኘቷ ብዙ ጓዶች አገንብሰው የገቡባት በአገርና በወገን ጉዳይ ሰፊና ጥልቅ ሐሳብ የተለዋወጡባት ክራራቸውን ቃኝተው የሰፊውን ሕዝብ የሰቆቃ እንጉርጉሮ ጥንካሬውንና አርበኝነቱን ያዜሙባት በመሆኗ የሚያጋሩኝ ትዝታ እንደሚኖር በመተማመን ነበር። እንደዚህ ሰው ሆነን በስርዓት ሰርተን በልተን ጠጥተን ወተን ገብተን የምንኖር አይመስለኝም ነበር። እኛኮ በደርግ ዘመን በቁማችን ሞተን ነበር። የወደቀ ሬሳ እንኳን ወደ ጉድጓድ ይጣላል። እኛ ግን በድናችንን የሚጥለን የሚቀብረናተን ሰውነታችን ተረስቶ በማለት ወጋቸውን ቀጠሉ። እዚህ ቤት ብዙ ልጆች መጡ ነበር። ከነዚያ ውስጥ 8ቱ ተረሽነዋል። እነዚያን የመሰሉ አበባዎች ልጅነታቸውን እንኳን ሳያውቁበት እግዚአብሔር ያዋቂ ልቦና ሰጥቷቸው ለወገን እንዳሰቡ ምን ያደርጋል እንዳይሆን ሆነ ብለው በቁጭት ጉልበታቸውን በመዳፋቸው ደበደቡ። አንድ የፑሽኪን አባባል ትዝ አለኝ። ሰዎች እንደማዕረጋቸው ሳይሆን እንዳስተሳሰባቸው ቢከበሩ ኖሮ ይህ ዓለም የተገላበጦሽ በሆነ ነበር። የቃሉ እውነተኝነት ገዝፎ ታየኝ። ተራው ሕዝብ ለእውነት ሲጋደል ሹማምንቱና አለቆች በዘረፋና በግድያ ተሰማርተዋል። ይገርማል። በራሳቸውና በቤተሰባቸው ላይ የደረሰውን ሰቀቀን ሲገልጹ ለድሃ ልጆቼ ጉሮሮ ብዬ የዘራሁት በቆሎ ሸት ሳይቀር የኢህአፓ መደበቂያ ነው ተብሎ ተጨፈጨፈብኝ። እዚህ ከጎኔ ያለው ጎረቤቴ ወታደር ነው። አንቺ ልጆችሽ ወታደራዊ መንግስት የሚቃወሙ ወንበዴዎች አንቺ የሃፓውላጅ ይያለ ሞቅ ባለው ቁጥር ስለሚናገር ልጆቹ ደግሞ በተራቸው ማታ ማታ እዚህ የምታየው ጣራ ላይ የድንጋይ ናዳ ያወርዱብኛል። ማነህ ለምንድን ነው ብሎ መጠየቅ ምን ቆርጦኝ የማይሞከር ነገር የሃፓ መሰብሰቢያ ተብሏል። በመጨረሻ የሚያደርጉት ቢጠፋቸው በአጥር ጥግ ያሰርኳቸው ውሾች ላይ ፍሉሃ አምጥተው ደፉባቸው። እነሱም የሃፓ ውሻ ተብለው ይገርማል ወያሉ ሲጮሁ ወጥቼ ሳይ ከሰውነታቸውና ከመሬቱ እንፋሎቱ ይተናል። አለቀስኩ። ለማና ቤት ላለሁ ቀበሌ ሂጅ የፍረዱኝ ብል አርፈሽ ተቀመጭ ተባልኩ። ግልምጭ አጠግቤ ወደ ቤቴ ተመለስኩ። አብስሎ መብላት አስጠላኝ። አልጋው አስጠላኝ። መቀመጫው አስጠላኝ። መሬት እንድትውጠኝ ተመኘው። ወይዘሮ ስንቄ የናቢቲ እናት በተባልኩበት በተከበርኩበት አውራ ከድንጉላ በወለድኩባት አገር እንደንትን እንኳን በጅ በእንጨት ሊነኩን ተጠየፉን። ልቤ ከልጆቼ ስቃይ አልላቀቃለኝ። ሰውነቴን ጠላሁ። አልታጠብም፣ ልብስም አልቀይርም። ልቤ በሐዘንና ጭንቀት፣ ሰውነቴና ጨርቄም በእድፍ ተበላ። ከሰው አልገናኝ። ክርስትና ቢባል፣ ልደት ቢባል፣ ሰርክ ቢባል አልሄድም። አብረን ከኖርነው ሕዝብ በመፈክር ከነ ልጆቻችን ተረግመን እንድንለይ ተደርጓላ። እስቲ አሁን እናቶ ታደሰ ቦጋለ፣ እነ ዘራይ ብሩክ ሶሪ፣ እነ ሻለቃ ከፍ ያለው፣ እነ ዳዊት ያዕቆብ እውነት ከእናት ማህፀን ተወልደዋል ወይስ ከሰማይ ዱብ ያሉ ቁጣ ናቸው? ያ የምታነቡት ወረቀት እየተቆፈረ ሲጎለጎል ሲወጣ ዘራይ ስሚ አሁን ይሄ ልጅሽ ቢገደል ይቆጭሻል ብሎ አፋጠጠኝ። በጥያቄ አደናበሩኝ። አይ ጥፋት ካለበት ግደሉታ አልኩ። ተከምረው ተንጎራደውብኝ አንደበቴ በልጄ እንዲፈርድ አስገደዱኝ። አይቀን አይቺ ምላስ ብቻ ለፈጣሪ እሱ ያውቃል በሱ ያልቃል እንዳልኩ ያ የማይነጋ ሌሊት፣ ያ የማይመሽ ቀን፣ ያ የማይገፋ ጭንቅ አልፎ መከራም ቢሆን ተቀምጠን ለማውራት በቃል። መቼስ ተመስገን ነው በማለት በትካዜ ራቁ። ወይዘሮ አስካለ መኩሪያ ጎመን ሰፈር። እኚህ ሴት አንድ አይናቸውን ጋርዷቸዋል። አካባቢው በሐዘን መጎሳቆላቸውን ያውቃል። ሁለት ልጆቻቸውንና ባለቤታቸውን አጥተዋል። ጭውውታችንም ወደዚሁ አስከፊ ዘመን የሚመልስ ነበርና የተዳፈነውን እሳት ለመሞቅ ለመዘገብ በጥንቃቄ አመጣጤን አስረዳኋቸው። ልጄ ባለቤቴን ተክለ ማርያምን መውጫ መግቢያ አነሱት። እሱ ልጁን ላጣ፣ እሱ ፍሬውን ለተነጠቀ፣ ልጅህ የአባ ሆኖ አገር ሊሸጥ ሲል ተገደለ፣ ልጅህ እኛን ሊጨርሰን እያሉ መቆሚያ መቀመጫ ሳጡት። ቆፍጣናውን ጦር ሰራዊት እንዲሁ አንገቱን እንዳስደፉት የልጁ ነገር ሆድ ሆዱን እንደበላው ወደ ግንባር ሰደዱት። ሞተላቸው። ምን አሉኝ መሰለህ? ባልሽን የገደለው ያፋ ነው፣ የልጅሽ ጓደኛ አሉኝ። በካምፕ ውስጥ ባሌና ልጄ ስማቸው የሰበካጨው ማጣፈጫ ሆነ። ልቤን አማቱኝ። በማንኛው ላልቅስ? ለባሌ በልጄ ወይስ ስለ ልጄ በባሌ? ይግረምሽ ብሎ ትልቁም ልጄ ተደገመ። ይኸውልህ አይኔ በየዬ ጠፍቶ ቀረ። የኔ እኮ ለብቻ ነው፣ ሁሉን ተቀማው። በሰው አገር ረዳቶቼንም ብርሃኔንም አጥቼ ሞቴን እየጠበቅኩ ነኝ ብለው እንባቸውን በመንታ መንታ አወረዱት። ዓለም ይስማው። የአስር አለቃ ካሰኝ ዘለቀ ቀበሌ 03 ሶረተኛ አባትና በርሻ ሥራ በተሰባቸውን የሚያስተዳድሩ ናቸው። ከ17 ዓመታት በፊት በራሳቸውና በልጃቸው ላይ የተፈጸመውን ዘረፋና ግድያ እንዲያወጉኝ ጠየቅኳቸው። አዛውንቱ እንደ ሌሎች ወላጆች ሁሉ እንኳን ባንደበታቸው ሊተርኩት በልባቸው ሲያስቡት እንደሚዘገንናቸው አስረዱኝ። መቼም እግዚአብሔር እያየ የፈሰሰ ደም ስለሆነ የልጅ አወዳደቅ ከንቱ ሆኖ እንደማይቀር አስባለሁ። በቁርጥ ቀኑን አላውቅም እንጂ በእነሱም ይፈረዳል። ጥር 3 ቀን 70 ዓመተ ምህረት መጥተው ከዚህ ቤት ወሰዱት። ታሰረ፣ ዋለ፣ አደረ፣ ከረመ። በኋላ ይሄንን ቤት ሊፈትሹ መጡ። ቤቴን አመሳቀሉት። ፍራሹ፣ ሳጥኑ፣ ምንም የቀራቸው የለ። የተፋች ቤት አስመስለው የሚፈልጉትን ቢያጡ አንጡራ ገንዘቤን 300 ብር የያፓ ጥይት መግዣ ነው ብለው ወሰዱብኝ። በስተርጅና ላቤን አፍስሼ ቋጠርኩትን ጥሪቴን ቀሙኝ ብዬ ለበላይ ይግባኝ እንዳልል ዘመኑ አባቱ ዳኛ ልጁ ቀማኛ ነበርና እስቲ በዚሁ ይለፍልኝ ብዬ አንገቴን ደፋሁኝ። የፈራሁትም አልቀረ። ሚያዝያ 3 ቀን ከአስር አለቃ ንጋቱ ወልዴ፣ አስር አለቃ መኮንን በዳኔ፣ አስር አለቃ እሳቱ ሻሼ ጋር በቁጥጥር ስር እንድውል ተደረገ። ለ17 ቀናት ያለምንም ጥያቄ በእስር ካቆዩም በኋላ በመጨረሻ በተናጠል እየጠሩ ልጆቻችንን እርምጃ እንደተወሰደባቸውና ምን ሐሳብ እንዳለን ጠየቁን። ደነገጥኩ፣ ነደደኝ፣ አንጀቴ ተቃጠለ። ሰሙኛላችሁ፣ አህያ ከሞቴ የባሰኝ መጎተቴ አለች። ቀን ያወጣልኛል ብዬ በመከራ ያሳደግኩትን የድሃ ልጄን መግደላችሁ አንሶ እኔን በስር ማጉላላታችሁ የበደል በደል ነው ብዬ መልስ በመስጠት የተቆጡ ደነፉ። ብታንገራግርና ቤተ ገብቼ እየየላለሁ ብትል የልጅ ጽዋ ላንተም ይቀዳልሃል ብለው በማስፈራራት ፈቱኝ። ይኸውል ልጄ፣ ፈሪ ሆኜ ኖርኩ። አጎንብሼ አለቅሳለሁ። ከዚያ ወዲህ ሕግ አለ ብዬ ቀና ብዬ አላይም አሉኝ በረጅሙ እየተነፈሱና በዓይኖቻቸው እንባ ሞልቶ። ወይዘሮ ስንቅነሽ ደስታ ቀበሌ 03 ኩሽና በመሰለች ትንሽ ክፍል ውስጥ እግራቸውን ዘርግተው የተቀመጡ እናት ሊጠፋ በደረሰ ማንደጃ ላይ በጣሳ ውሃ ጥደው ሁለት ራስ ሽንኩርት እየላጡ ተቀምጠዋል። የሚበሉትን እያሰናዱ መሆኑ ነው። መደቡ ላይ ሆነው አሻቅበው ሲመለከቱኝ አይናቸው በተስፋ መቁረጥ ደርቆ ሕይወታቸው በብቸኝነት ተወሮ ከጀርባቸው ጎብጠውና ከአንጀታቸው ታጥፈው በጣም ችግር በገራውና ባለዘበው አንደበት ሰላምታ ሰጡኝ። ልጃቸው ጓደኛዬ ነበር፣ ታምራት ከበደ፣ የድርጅቱ ስኳድ አባል፣ በትምህርት ቤት ሕይወቱ ኮከብ የቀለም ሰው፣ በአካል ብቃቱ ድንቅ የቅርጫት ኳስ ተጫዋች፣ ተፈጥሮ በመለሎ ቁመት ያጎላችው ዣጋዳ ወጣት፣ በመልክ እናቱን ይመስላል። ታምራት በቀይ ሽብር ግሬደር ተቀብሯል። ዛሬም እናቱ ከመቃብር ባልተለየ በሚከብድ ባዶ ክፍል የተሰበረ እግራቸውን በደህነኛው ደርበው ከችግርና ከመከራ ጋር ይደባበሳሉ። አመጣጤን ተረዱ። የገጻቸው መለዋወጥ ልብ ይቀረድዳል። ይህ በደም የተለወሰ ታሪክ በንባቅ አልራሰ የህሊናው ጋር እንደሚሆን ሁሉ አድኑኝ ድረሱልኝ ፍረዱልኝ እያለ በሚለምን በሚማጸን ሁኔታ ማህፀናቸውን ጨብጠው በሲቃ እየታጀቡ የልጃቸውን ስም ደጋግሞ በመጥራት አለቀሱ። ልጄን ታምራትን አለኝታዬን ጧሪዬን ቀምተውኝ ጉዳረጉኝ ታዛቢ አሳጡኝ። እሱንስ ባንድ ጥይት ገደሉት እጥፍ ብሎ ወደቀላቸው። እኔን ግን ምን በሚባል ጥይት መተውኝ እንደሆን አልገልሽ ብሎኝ ከጤናና ከበሽታ ጋር ያታግሉኛል። እነዚህ ጨካኞች ከልጄ ጋር በገደሉኝ አባቱንም እሱንም አጣሁ። ሰርቼም ተቀጥሬም እንዳልበላ እግረ ሰባራ ሆንኩ በማለት አነቡ። በእውነት ባይናገሩም ገጻቸውና ቤታቸው ድህነትንና ጉስቁልናን ተቆራኝቷል። ከዚህ በፊት እንዳጋጠሙኝ ወላጆች ለተረጋጋ ውይይት የሚበቃ ምንም ሁኔታ ባለመኖሩ በልቤ የእነዚህ አረመኔዎች ጭፍጨፋ ከ17 ዓመታት በኋላም እያመረቀዘ ህመሙ ዛሬም በየቤቱ እንደ ጠና ተመልክቼ አጽናንቻቸው ተለያየን። ከነገሌ 120 ኪሎ ሜትር ርቃ ከምትገኘው ክብረ መንግስት ከተማ 16 ወጣቶች መጥተው ሚኤሳ በተባለ ስፍራ ደማቸው ፈሶ ነበርና ወደዚሁ ከተማ አመራው። ሻለቃ ባሻ ከፈለው ገዳ ይባላሉ። የ74 ዓመት አዛውንት ናቸው። ቀደም ሲል ካነጋገርኳቸው ወላጆች ሁሉ ለየት የሚሉት እሳቸውም እንደ ልጃቸው በግፈኞቹ የአካል ስቃይ መቀበላቸው ነው። ልጄ እነ ሻለቃ ደስታ መሸሻ አስተዳዳሪው፣ ተስፋ መገርሳ ደህንነቱ፣ ታደለ ደገፋ በኋላ የከተማ ሽም የሆነ፣ ጌታነ ገብረ ጻድቅ፣ ቶሩ ሻመና፣ ጃርሶ ጎዳና፣ ጌታቸው መኩሪያ፣ ብርሃኑ ደበላ፣ በቀለ ቡሳዋ፣ አልአዛር ጻድቅና መሰሎቻቸው ምን ያልሰሩብን አለ? አይኔን ሸፍነው አፌን በጨርቅ አፍነው ልጄ ያባ አንተ ባለ መሳሪያ ብለው የሌለኝን ትጥቅ በዱላ ሊያስወልዱኝ ተጫወቱብኝ። ልጆቻችን ወረቀት ከመበተናቸው ውጭ አንዲት ነፍስ እንኳ ሳያጠፉ በቁማቸው በጥብጠባ ጨርሰዋቸው በቃሬዛ እንዲሄዱ ከማድረጋቸው በላይ ደማቸውን በበረሃ አፈሰሱ። እኔንና ልጄን አስሮ ማንገላታቱ አልበቃ ቢላቸው ጌታቸውና ብርሃኑ የሚባሉት ቤቴ መጥተው የገነትን ታናሽ ጸጉሯን ጨምደው መሬት ለመሬት ጎትተው በሽጉጥ ሰደፍ ራሷ አልፈነካክተው ተጫውተውባታል። እነዚህ አረመኔዎች ዛሬ መምህራን ተብለው አሉ፣ ለሰው ብርሃን ሊሆኑ። ምን ያልፈጸሙብን አለ? የልጄን ስቃይ እንደ ሴት ቁጭ ብያየሁ አልቅሽ ያሳለፍኩ፣ በጠቅላላው ለዓመት ከመንፈቅ በእነሱ እጅ ተንገላትቻለሁ። የሚገርመው በዚያኑ ሰሞን አንድ ነዋሪ ይሞትና በቀብሩ ላይ የደራ ሙሾ ይወርዳል። በዚህ ጊዜ ለልጆቻችሁ አስለቀሳችሁ ብለው እኔንና የሟቹን የኑሩን አባት ሐጂ ሐሰን አንደታን አሰሩን። በስር ቆይቼ በነበረበት የመጨረሻ ወቅት ሻምበል ኢዮብ መጥተው እንዴ እርሶ እዚህ ተረሱ? አይ ቆይ እስቲ ላስታውሳቸው ብለውኝ ይሄዱና እንድፈታ አደረጉኝ። እኚሁ የፖሊስ አዛዥ ይበሉ ይሄዱና ሻለቃ ደስታን እጅንሱ አሉኝ። ጌታዬ፣ የፈታኝ እግዚአብሔር ነው። ከፈለገ መጥቶ እንኳን እግዚአብሔር አወጣ ይበለኝ እንጂ እኔ ወደ እርሱ የሚሄድበት በደል የለኝም አልኩና ቀረሁ። ከዚያ ክፉ ጊዜ ጀምሮ ሁለመናዬ ብሶት አዝሏል። ስንቱን እነግርሃለሁ። ዛሬም የሚፈነጩት ዓለማቸውን የሚቀጩት የወለዱትን የሚያሳድጉት የሚድሩት እነሱ ናቸው። የእኛንማ ምን እልሃለሁ በማለት ውይይታችንን በቁጭትና በሐዘን ቋጩት። ምዕራፍ አራት ሰማዕታት የመጀመሪያው ሰማዕት ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሐሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኙአቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመይሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ኮጤሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተማሪ አጥዮስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። የአጥዮስ አስከሬን ንግሌ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም የያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ የአጥዮስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀብሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በምሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ የአጥዮስን አስከሬን ከይርጋለም ለማምጣት የተኮናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ፣ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው፣ ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ሕይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። ምን ልበልህ ጓዴ፣ ምን ልበልህ፣ በትግል ልከተልህ፣ ኢዳ ከመስኩ ላይ መሲንቾ ካፋፉ፣ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል፣ መስዋዕትነት በሕይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጭፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓመተ ምህረት ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 ጥይት ደብድቦ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ ሁለት እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠፍሰው በቁሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ፣ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ስራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት። ለዘመናት በጭቆና ማጥ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ። ይኸው ታጥቄያለሁ ዛሬ። ፍጹም ነው እምነቴ፣ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መስዋዕትነቱ ቢከብድም ኢሕአፓን አመነ፣ በኢሕአፓ በእጅጉ ተማመነ። ኢሕአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየህዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ሕይወትና ሞት ይፋተጉ፣ ይታገሉ፣ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት። በ1969 ዓመተ ምህረት አጋማሽ ከነጌሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረ ሕይወትን፣ መምህር ታምራት ኃይሌን፣ መምህር አስረስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ ዓለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓ.ም ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው በአጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን፣ ጴጥሮስ ገብሬና ሌሎች ባለስልጣናት፣ የገበሬ የወጣትና የሴት ማህበራት ተወካዮች ነበሩ። ምሽት ስለሆነ በጄኔሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ በአስረሽ ምችው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት፣ ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም፣ ኢሕአፓ ያሸንፋል፣ ፋሽስቶች ትወድማላችሁ እንዳለ ተኩሶበት ወደቀ። ደገመው፣ ተጨበጨበለት፣ መፈክሩ ወረደ። በመቀጠልም መምህር በሪሁን ገብረ ሕይወት ቀረበ። የክፍለ ሀገሩ የሴቶች ድርጅት ሊቀመንበር እንድትገድለው ተደረገ። ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት። ተጨበጨበ። እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ። በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ። በተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከቷን ገዛም በኃይል በጠይት ተኝተ የነበርክ ተጫጭኖ እንቅልፍ ጊዜን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ ወገን ልብ ግዛ ወገን ድፍረት ግዛ በቃኝ በል ጭቆና በቃ በል ብዝበዛ እያለ በአቋሙ ጸና ግድያው ተፋፋመ። አራተኛ ዙር ሰማታት ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ያፓ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ። ደርግ መኮንኖችና አስር አለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር። 1970 ዓ.ም መግቢያ በጀምጀም ተማሪ ሰይፉ ሰለሞንን፣ ቦሬ ላይ ተማሪ ዳንኤል ፈጠነን፣ ተማሪ ምህረተአብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ። በመይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ። አምስተኛ ዙር ሰማዕታት ደርግና መይሶን በጭካኔና በፍርሃት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሃን ላይም በርትቶ ነበር። በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር። በዚያ ወቅት የሶማሌ ጦር ገብቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር። የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር። የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ። አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ። ኮንጎም ዘምተናል፣ በብዙ የውጊያ ቀጠናዎች ሁለናል፣ ግን መድፍ በኤም1 አልመለሰንም። በኮሪያም ዘምተናል፣ የሀገራችንን ስምና ባንዲራ ከፍ እንዲል አድርገናል። ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም። ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ። በዚህ ጊዜ ካድሬዎቹ የኢህአፓ ጀሌ ናችሁ፣ ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው፣ ለካ ተዋጊውን ሰራዊት ከኋላ የሚጥለው የእናንተ የኢህአፓዎቹ ጸራቢ ጥይት ነው፣ ነጭ ታንክ መጣብህ ሽሽ እያላችሁ ጦሩን የምታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታህሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረ መድህን፣ መቶ አለቃው አለማየሁ ደምሴን፣ 50 አለቃ ቦጋለ መኮንንን፣ ወታደር ገብረ ኢየሱስ ጎሳን፣ ወታደር ተስፋዬ ዳመሳን፣ ወታደር ተካ መኮንንን፣ ወታደር አብዲ ሰንደሎን፣ ወታደር አወልን፣ ወታደር ደምሴ ገብረ ስላሴን፣ ወታደር ለማ እንግዳ ወርቅን፣ ሙሽራውን ከጫጉሎ ቤት አውጥተው፣ ወታደር በላቸው ከበደን፣ ወታደር አሰፋ ቢልልኝን፣ ወታደር ጎሳዬ ሽብሩን፣ ሌላ ስማቸው የተዘነጋ የአስር አለቃና በጠቅላላ ቁጥራቸው 15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ተቀላቀል ሲባል ሳንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዚያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰብአዊነት ተራ ወጡ። በመትረየስ መዘመር ወደዱ፣ በሥቃይ መደሰት መረጡ። ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የእያንዳንዱን የመኖር ህልውና እያጣበበው መጣ። በሰባ ዓመተ ምህረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ሥቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ በዚህ ሁሉ ጥንቅጥ ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመታከሉ በተወሰኑት ዘንድ በዲላ ክፍለ አገርና አውራጃዎች ሆነ ተደረገ ሲባል የምንሰማው የድርጅቱ የውስጥ መፍረክረክና አንዱ አንዱን አሳልፎ የመስጠት ሁኔታ በንግሌም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣሰ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ሚስጥሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስገረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመዝረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግምት አጋለጡ። ለነገሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነቱ ኃላፊ፣ ዳዊት ያዕቆብ በህዝብ ድርጅት የመኢሶን ካድሬ አሁን ውጪ ያለ፣ ወታደር ዘርአይ ብሩክ ሶሪ አሁን ሻለቃ አዲስ አበባ የሚገኝ፣ ሻምበል አረጋ የህብረቱ ካድሬ፣ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ፣ ቀዩባብ ነጌዲዮን፣ አባቡ ደበሌ፣ ሰለሞን ዘነበ አስናቀ የህብረት ካድሬ፣ ወታደር ተስፋዬ ሮበሌ መርማሪ፣ ጌጤ አንበርብር ህዝባዊ ድርጅት፣ ከጤና ጥበቃ ተወካይ ዶክተር ሞላ፣ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው የነገሌ ቦረና ታጋዮች እንደ አዲስ አበባው ሬዲዮ እንኳንና ጥይት ደህና ዱላ ሳያርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል፣ ቀይ ሽብር በአናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ። በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታሁን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት ከምሽቱ 4 ሰዓት ወህኒ መጥተው እነ ተማሪ እሸቱ ተሰማን፣ ንጉሴ ወንድሙን፣ ሙሉ ዓለም ንጋቱን፣ ተስፋዬ ካሰኝን፣ ክንፉ እሳቱን፣ አስጨናቂ እሳቱን፣ ታምራት ከበደን፣ ሰለሞን በቀለን፣ መሰለ አየናቸውን፣ ምንዳዬ ሲሳይን፣ መምህር ኮርማ ዱግዳን፣ መምህር ገዛኸኝ ተገኔን፣ መምህር ተከስተ ገብረ መስቀልን፣ መምህር ታፈሱ ከበደን፣ መምህር ዋሪዮ አዲን፣ ተማሪ ግርምት ዓለም ደገፉን፣ ነፍሰ ጡር የነበረች አበበች ካሳን፣ በሺር ኤደንን፣ ዮናስ ማሞን፣ በኃይሉ ተስፋዬን፣ አለማየሁ ለማን፣ ዘሪሁን አስፋውን፣ ጸጋዬ መኮንንን፣ በጠቅላላ 25 ወጣቶችን ሌሊት ታከለ ዋርካ በሚባል ስፍራ ወስደው ረሸኗቸው። ሰባተኛ ዙር ሰማዕታት። ያዳቆነ ሰይጣን ሳያቀስ ሳይተውም እንዲሉ እየቀዱ የሚጎነጩለት የደም ጉድጓድ ቢጎል ልባቸው ለግድያ አገረገሩ። ጆሮ ጠቢዎቻቸውን በየጓዳው በየጎድጓዳው አሰማሩ። እንኳንስ የተበደረን የተኛን የሚቀሰቅሱ የእንጉርጉሮ ግጥሞች እጃቸው ገቡ። ወንድሙ ሲገደል ወንድሙ ካልከፋው አምጡለት ሱሪውን ደሙ እንዲከረፋው። ይህ ለበቀል ለትግል ተነሱ የሚል ድምፅ በወጣቱ እጅ በወጣቱ ልብ በደም የተጻፈ ሐቅ በመገኘቱ እናጅሬ ተደናገጡ። እንዲታፈንም በመንግሥቱ ኃይለ ማርያም ስም ተማምለው ተነሱ። በሐምሌ አጋማሽ 1970 ዓ.ም. 10 ያህል ወጣቶችን ይዘው ኢሰብአዊ በሆነ ሁኔታ በምርመራ ካሰቃዩአቸው በኋላ ደም የለመደ ሁለንተናቸው ዳግማዊ ሀፓን አገኘን እያሰኘ ያስጓራቸው ጀመር። ትርኢቱ እንዲህ ነበር። ከሌሊቱ 9 ሰዓት ተኩል ሲሆን ከእስር ቤቱ በስተጀርባ የወታደር መኪናዎች ድምፅ መሰማት ጀመረ። ወደ ግቢው ገቡ። እነጌታሁን አቦዬ ለግድያ የሚምዘገዘጉባትና በየደረሱበት መግለጫ ይሰጡባት የነበረች ባለ ማይክሮፎን ላንድሮቨር ገብታ መብራቷን በረጅሙ ወደ እስረኞች ክፍል ለቃ ቆመች። ሌሎችም ጅፖችና ዋዞች ካድሬዎችንና አጃቢ ወታደሮችን የያዙ በዙ። 10 ሰዓት ሲሆን የበረንዳው መብራት በራ። ሁሉም ወደ እስር ክፍሉ ተጠጎ። የ01 የ02 3 4 5 6 ቀበሌ ሊቃነ መናብርት የአካባቢያችን ሕዝብ የሚያውቃቸው ገዳይ ታጣቂዎችና ጥበቃ ጓዶች፣ የከተማው ሹም፣ የጦሩ አዛዥ ዘራይ ብሩክ ሶሪ፣ አባቡ ደበሌ፣ አረጋ ጌዲዮን፣ ሻለቃ ከፍ ያለህ አድገህ እና ሌሎችም በርካታ በሚስጥር ሲሰሩ የነበሩ ሰዎች እጅብ ብለው ቀረቡ። ከመካከላቸው አንዱ በርካታ ገመዶች ከመኪና ውስጥ አውጥቶ አመጣ። ሁሉም ተራ በተራ እየተጠሩ እንዲወጡ ተደርጎ እጆቻቸውን የኋልዮሽ ተጠፈሩ። የክፍለ ጦሩ አዛዥ ኮሎኔል መንግስቱ ወልደ ገብርኤል ወደ መብራቱ ከቀረበ በኋላ የንግግር ወረቀቱን ዘረጋ። አፈር ልሶ የሚነሳ እባብ መርዙ ኃያል እንደመሆኑ የነዚህም ዳግማውያን በቀይ ሽብር ባጸዳነው ወጣት የህብረተሰብ ክፍል መሃል መገኘት አደገኛ ነው በማለት ካተተ በኋላ መንግስታችን ባዘዘው ባጸደቀውና ህዝብ ባመነበት መሰረት በግልጽ ሊታዩ በሚቻልበት ቦታ እየተወሰዱ ከመሬት በላይ እንዲፈጸም በማለት አዘዘ። ቀበሌዎች ጭዳዎቻቸውን እየጎተቱ ሄዱ። በ05 ቀበሌ የተፈጸመው ግድያ ከእስር ክፍሉ ጀርባ ስለነበረ የማለዳውን አስፈሪ ጸጥታ ጥሶ የወጣት ዘነበ ባህሩ ድምፅ ተሰማ። ኢትዮጵያና ህዝቧ ከሚያሰቃዩአቸው ፋሽስቶች እጅ በታጋይ ጀግኖች ልጆቿ ቁርጠኛ ትግል ነፃ ይወጣሉ ካለ በኋላ የአውቶማቲክ ተኩስ በአካባቢው አስተጋባ። ጸጥታ ሆነ፣ ርጭ አለ። ያባ አሸንፏል የሚል ድምፅ በተዳከመ ትንፋሽ በተደጋጋሚ ተሰማ። የሌሎችም ሐቅ የሚያቃትት ድምፅ እንዲሁ። ሊታፈን የማይቻል የፍትህ ጠያቂ ድምፅ ለጊዜው ተዘጋ። ነሐሴ 11 ቀን 1970 ዓ.ም. ሌሊት ተማሪ መሰለ ጥላሁን፣ ዘነበ ባህሩ፣ አደን ዋሪዮ፣ አገሬ ከበደ፣ አልማዝ አለማየሁ፣ አቶ ተካልኝ ሆቲቲ፣ ወታደር ምንተስኖት ዛፉ፣ አንድ ሚሊሺያ የጎንደር ልጅ፣ በድምሩ 8 ወጣቶችን ገለው በላያቸው ላይ መፈክር ከለጠፉባቸው በኋላ በየቀበሌው መንገድ ጥለዋቸው በትዕዛዝ ህዝብ ከየቤቱ ወጥቶ እንዲያይ አደረጉ። ስምንተኛ ዙር ሰማዕታት። የደርግና መኢሶንን ብርቱ የደም ስካር የወለደውን ታላቅ አውሬነት መግለጽ ያዳግታል። አውሽዊትስ የናዚ ጀርመን ወንጀለኞች ከደርግና መኢሶን መኳንንት የሚለዩት በኬሚካል መፍጀታቸው እንጂ በጭካኔ ድርጊታቸው ሁሉ የአንድ ሳንቲም ሁለት ገጽ ያህል ነበሩ። ናዚ 11 ቀን ሌሊት በስምንቱ ወጣቶች ላይ በአደባባይ ግድያ ከፈጸሙ በኋላ እንሻለቃ ደስታ መሸሻ የክብረ መንግስት አስተዳዳሪና ጃርሶ ጎዳና የመይሶን ካድሬ አጋዥነት በእንሻምበል ባሻ ጌታውን አቦዬ በያኝነት ተግዘው መጥተው በነገሌ ወታደራዊ ካምፕ 27ኛ ሻለቃ ምድር ቤት ውስጥ አፍነዋቸው የነበሩትን መምህር ካሱ መኮንን፣ መምህር በቀለ ኃይሌ፣ መምህር ብርሃኔ ርዕሶም፣ ተማሪ ሱሌማን ሐጂ ከድር፣ አድማሱ አንዳርጌ፣ አንተነህ ርስቱ፣ መስፍን መሐመድ፣ ሰለሞን ኃይሌ፣ ገነት ከፈለው፣ ምርዓት አሰግድ፣ መክብብ ዘመድኩን፣ ኑሩ ሐሰን፣ አልማዝ ጣፋ፣ እሱ ባለው ሳህሉ፣ ሁሴን ነጋሽ፣ ዋቁማ አባ ቡልጉ፣ በድምሩ 16 ወጣቶችን ነሐሴ 12 ቀን 1970 ዓ.ም ደማቸውን ሲያፈሱ ከነዚሁ ጋር በአጃቢነት ሄዶ እንዲረሽን የታዘዘው ወታደር መሰለ አይኑ እያየ ለመግደል ስላሳዘኑትና ስለተጨነቀ አንገቱን አዝሮ በመተኮሱ እሱም እዚያው ተደርቦ እንዲገደል አድርገዋል። የነዚህ ወጣቶች አስከሬን ሚሳ በተባለ ገበሬ ማህበር አካባቢ ሜዳ ላይ ተፈነጋግሎ ስለነበር የአካባቢው ገጠሬ በወጣት ሴቶችና ወንዶች ላይ የተፈጸመው የግፍ ግድያ ሳያንስ ለአውሬ መጣላቸው ስለተሰማው ተሰባስቦ ወደ ከተማ በመምጣት እንዲያ ያለ ተአምር ምንድነው? ለምንስ በእኛ አካባቢ ተደረገ? ከሆነስ ለምን አይቀበሩም? ብሎ በመጠየቁ በ03 ቀበሌ ለአስተዳደሩ ሁኔታው ተገልጾ ዘራይ ብሩክ ሶሪ የተባለው ካድሬ በማግስቱ ግሬደር ይዞ ሄዶ እንዲቀበሩ አድርጓል። መደምደሚያ። በጠቅላላው ማለቂያ በሌለው የቀይ ሽብር ጥቃት ህዝብ ቅስሙ በሐዘን ተሰበረ። አገር አበባዋ ተቆረጠ፣ ተስፋዋ ደበዘዘ። አነስተኛዋ የገጠር ከተማ ነጌሌ የተማሩ አርቆ አሳቢ ለህዝብ ተቆርቋሪ ትውልድ መሪ ልጆቿን ከሚያዝያ 69 እስከ ነሐሴ 70 ዓመተ ምህረት ባለው ጊዜ አጣች። ከሰባ በላይ የንጹሃን ደም ፈሰሰባት። ሰው በሌለበት መንደር እንዲህ የሆኑ በሌላውማ ምን ይቀራቸው ይሆን? አገር በደም ማዕበል ተመታ። ተናናሾች የሚከተሉትን አጡ። ቤታቸው ዘወትር ልባቸው በሐዘን የተደቀደቀ ወላጆቻቸውን ትካዜ ያውጃል። ዓለምን እንዲያዩበት የሚቀርብላቸው መነጽር ረጅሙ የጠመንጃ አፈሙዝ ብቻ። የልባቸው ምት ከቀይ ሽብር የግደል ዘግናኝ ጩኸት ስልቱ ሸብረክ ቢል፣ ዕጣ ፈንታቸው ከፊታቸውም ከኋላቸውም በተዘጋጀው የደም መቃብር መውደቅ። ሂድ ሲሉት የሚሄድ፣ ተነስ ሲሉት የሚነሳ፣ ጮህ ሲሉት የሚጮህ፣ ዝም በል ሲሉት ዝም የሚል ሰብዕናው የደቀቀ ልቦናው የተበረበረ ደጋፊ የለሽ ሰብሳቢ የለሽ እድለቢስ መሆኑን በውርደት የተቀበለ አሳዛኝ ትውልድ ከስር እንዳሸን ፈላ። በባዶነት በፍርሃት እምነት በማጣት አረም የተዋጠ ምስኪን ትውልድ ተተካ። እንኳን አገራዊ ጉዳይን ግላዊ ሕይወቱን የመወሰን አቅም የተነጠቀ የተነሳ ወጣት ብቅ አለ። ለሚረግጠው ሁሉ የሚያጎበድድ አዲሱ የኢትዮጵያ ልጅ። የቀይ ሽብር ዶፍ ብዙ ጎጆዎችን አፈረሰ፣ ብዙ ወላጆችን ያለ ልጅ አስቀረ፣ ብዙ ብላቴናዎችን ታላቅ አልባ አደረገ። ወላጆች በተፈጸመባቸው ግፍ አበዱ፣ አገር ጥለው ኮበለሉ። ባል ተመጣጠነ መሪር ሐዘን በሽተኛ ሆኑ ሞቱም። ከቀይ ሽብር እልቂት ወዲህ የያፓ ደጋፊ በነበሩ ሰዎችና የተማታት ቤተሰቦች ድርግና መይሶን ባለመቻሉ ብቻ ያልፈጸሙት ነገር ቢኖር ንጹህ የአካባቢ አየርን የመሳብና የተቃጠለውን የመተንፈስ ተፈጥሯዊ መብት ብቻ እንጂ የቀረውን ሁሉ ነስተዋቸዋል። ሌላው ቀርቶ ማንም ተራ ሰው ሊፈጽመው የሚችለውን ስካር እንኳ መስከር አይችሉም። ደርግ ያፓን አጠፋለሁ ብሎ አንድ ትውልድ አጥፍቶ እንኳ እስከ ለተሞቱ ድረስ አይተማመንም ነበር። የኢሃፓ አባል ወይም ደጋፊ ነበር የተባለን ሰው ግላዊ እርምጃውንና እንቅስቃሴውን ሁሉ በመከታተል የመማር በ73 ዓመተ ምህረት ወጣት ኤፍሬም በርሄና ዓለም ፀሐይ ባህሩ በብሔራዊ የመልቀቂያ ፈተና በዲፕሎም ፕሮግራም ለመሳተፍ የሚያበቃ ነጥብ ያመጡም ጸራቢዮተኛ የነበሩ በሚል መታገዳቸውና እድሉ ለሌሎች መፈቀዱ ለድርጊታቸው ማስረጃ ይሆናል። የመስራት፣ የማደግ፣ የመሻሻል፣ የመንቀሳቀስ፣ የመብላት፣ የመጠጣት፣ የመብልበስ መብቱን ሁሉ ለመገደብ የማይፈጥረው ሰበብ የማያጠምደው አሽክላ አልነበረም። እስኪገረሰሱ ድረስ በመሰረታዊ ድርጅቶቻቸው ያደርጉት የነበረው ውይይት በእነዚሁ ባልታደሉ ዜጎች ሕይወት ዙሪያ እንጂ በልማት፣ በማኅበራዊና በአገር ፍቅር ጉዳይ ላይ አልነበረም። የዚያን ያልታደለ ትውልድ ቆራጥነት፣ ብልህነት፣ የዓላማ ጽኑነት፣ ተአምር ሰሪነት ያውቁ ነበርና ስሙ በተጠራበት ሁሉ ሽንታቸው ይመጣ ነበር። ለዚህ ጥሩ ምሳሌ የሚሆነን አንድ የደርግ ባለስልጣን ነበር። ግለሰቡ ለብዙ ወጣቶች ስቃይና ሞት ምክንያት ሆኖ ነበር ለማዕረግ የበቃው። ይህ ሰው የሙታን መንፈስ እየመጣ ሌትም ቀንም የህሊና ሰላም ስለነሳው በጭንቀት ይኖር ነበር። ከዕለታት አንድ ቀን በመኪና ሲጓዙ አንድ መንገደኛ ከገጠሩ ወጥቶ ሊፍት ይጠይቅና ሹፌሩን አዞ አቁመው ይጭኑታል። ጥቂት እንደተጓዙ ልቡ በፍርሃት ስትቀልጥ ያሳፈረውን ግለሰብ ሽጉጥ ደግኖበት፣ አንተ ምን ልታደርግ ነው እዚህ መኪና ላይ የወጣኸው? በማለት ይጠይቀዋል። ሰውየው ደነገጠ። ኧረ ወደ ከተማ እንድታደርሱኝ ነው? በማለት በተማጽኖ ያስረዳል። አጭሬው እንደደገነበት ከመኪና አስወርዶ በል ከመኪናዋ ፊት ለፊት በሶምሶማ ቀጥል በማለት በጋቢናው ጎን ሽጉጡን ደግኖበት ጉዞ በሞያሌ መስመር ተጀመረ። እሱ በመኪና መከረኛው መንገደኛ በሩጫ። ከድንጋጤው ጋር ከተወሰነ ሰዓት በኋላ ሯጩ ተዝለፈለፈ። አልቻለም፣ ጡንቻው ተሳሰረ። እንደደገነበት አስቁሞት ማን አባክህ ልትገል ነው? በል አሁን እያየው መንገዱን ለቀህ ቀጥ ብለህ ወደ ጫካው ሩጥ በማለት አዘዘው። ግለሰቡም የነፍስ የነፍስ እንደ አውሬ ጫካ ጥሶ በመሮጥ ተረፈ። ይኸው ግለሰብ በዚሁ ጊዜና አካባቢ ከቢሮ ወደ መኖሪያ ሲያዘግም አንድ በቅርብ የሚያውቀው አብሮት የኖረ ሰው አካምለኝ ጫክያ አንበሳዬ እንዴት ነህ ቢለው ከመቅጽበት ሽጉጡን መዞ አንተ ማንን ነው እኔ የበላሁት? እኔ አውሬ ነኝ? እኔ አንበሳ ነኝ? ብሎ ካፋጠጠው በኋላ ለሰዓታት አስገድዶ እንዲከባለል በማድረግ ካንገላታው በኋላ ሽጉጡን በጎኑ ሽጦ ወደ ቤቱ አምርቷል። ከዚህም ሌላ ለሥራ የሚገለገልበትን መኪና ካላስፈተሸ አይሳፈርም። ሹፌሩ ከፍቶ ይግቡ ሲለው ስማ፣ ምን እንደተጠመደበት የተረጋገጠ ነገር አለ? በል 100 ሜትር ወደፊት 100 ሜትር ወደኋላ ሂድ ብሎ ያዛል። የተጠመደም ካለ ሹፌሩ አብሮ እንዲፈነዳና እሱ እንዲድን። ይህ ሰው ልዩ ፍጡር ነበር። በቡና ቤት የተከፈተለትን ያስቀምሳል፣ ትኩር ብለው ካዩት ችግር ይፈጥራል። ይህ እብደት ከምን የመነጨ እንደሚሆን መገመት አይከብድም። በተመሳሳይ ሁኔታ በዚሁ ቦረና አውራጃ አንዱ የቀይ ሽብር ወንጀለኛ ሌሊት በውድቅት ካልጋው ዘሎ እርቃኑን እየተነሳ ለእሱ እንጂ ለባለቤቱ ከማይታያት የሞት መንፈስ ለማምለጥ እየሸሸ እንደሚደናበርና دم یافتفاون دمی سکای بکر تو گره بیتو چوی تاوکال همچرشم لسحافی اومنت یزی کلو بدل باره بیتوچ لسولیچ کمیاس پلگو سلاکی نمسر تاوی نگرو چلک علافی فلاغو تا چون ناترمات چون بما سادر یمی روارات وگنوش نات چو زاریم کسدت کسک این نکموت بملس یبزو اکارو چچن هیوز یتسواب بطن جمع فسس بطن الناس فچن نتعن بطن یا دیموکراسی وگاگان سلم مدو راسو جادنت سگب گبنت الناس سلطان فلاگی نسمیتی تاورو گل سبوچ سباوی نتیلک گوسان نا کللاوی زوتان شفان بمادرگ فدهاو نا یواهو هست یدن فساشیم نکلاوو تو منو راچون صحافیو فازن استولوال کلاچنم چکانین نبکرن یالاماچن گمم چامساری آسان نادرگ باشم مکا اندبت سان ندللن نا لونجل بتزگا جسو نسان نگادر نسو لجوچ اندنت نافق انسلق یال تادلو تولد سماسات لمی گرلوات چونکوا اسکمچ الرشوا استنفاسات چو بتام مکا فکر سلن فاند ایزم رولات چو نبار سرون بمافکر سب انان بمکبر لسو لجوچ اکل نتنا لئلنا ودیو تا چون بمستت وگن افکاری نتا چو انصباراکی مستالی وچاچن نبرو اونم نا چو نفکرا چو انفاگر تفزمه ለፍላፍላ ፕሮግራማችን በዚሁ ይተናቀቃል። ይሄንን ፕሮግራም ለጥዋት ካንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ለናምሹ